ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 11 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
ሰኞ መጋቢት 11 ቀን 2003 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዝግጅታችንን በዜና እንጀምራለን። በማስከተልም ከዝግጅት ክፍላችን የቀረበ ሐተታ ከዚያም አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናስከትላለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልሳን ዴሞክራሲያ የ2012 ዓመተ ምህረት እትምን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
የኢትዮጵያ ወርቅ በአገዛዙ አገር የመሸጥ እቅድ በባዕዳን እጅ እየተዘረፈ ነው። ከኢትዮጵያ እስከ ዱባይ የተዘረጋው የወንጀል ሰንሰለት ውስጥ መሪ ተዋናያኑ የቻይና ተወላጅ መሆናቸው ታውቋል። እነዚህ ዘራፊዎች በተለይ በጋምቤላና በቤንሻንጉል ጉሙዝ የተከማቸውን የወርቅ ማዕድን ያለ ከልካይ እያፈረሱ በጎረቤት አገራት በኩል በማውጣት የዱባይ የህንድና የቻይና የወርቅ ገበያን መቆጣጣራቸው ያደባበ ሚስጥር ሆኗል። በቤንሻንጉል ጉሙዝ የተዘረፉት ቡድን አለቃ ሱዛን ትባላለች። ሴትየዋ የአካባቢውን ካድሬ የማዘዝ ስልጣን እንዳላትም የአይን እማኞች ይናገራሉ። የራሷን ኃይል በማደራጀት ህጋዊ ፈቃድ ያላቸውን የወርቅ አምራቾችን ጭምር ከአካባቢው ማባረሯን የውስጥ ምንጮች መስክረዋል። ይህች የቻይና ተወላጅ ካገዛዙ ሙሉ ፍቃድ አግኝታ ህዝብ እንዳይቃወማት በጥቅም በመያዝ አቅም አልባ እንዲሆን አድርጋ የሀገሪቱን የወርቅ ክምችት እያሟጠጠች ትገኛለች። የአካባቢው ኃይል የግሏ እስኪመስል የማዘዝ ስልጣን አግኝታ ወርቁን ቀንና ሌሊት በመዝረፍ ላይ እንደምትገኝ የአይን እማኞች መሰክራሉ። የአካባቢው ነዋሪዎች እንደሚሉት በክልሉ ኃይል ጥበቃ የተደረገላት የሀገሪቱን ወርቅ በተጠናከረ መልኩ እየዘረፈች ነው። ይህም የአካባቢው ማህበረሰብ ከፍተኛ ተቃውሞ ቢያስነሳም እንኳን አገዛዙ ግን ዞር ብሎ ያን አካባቢ ላይና መልስ ሊሰጥ እንዳልቻለም ቅሬታቸውን ያሰሙን የአካባቢው ነዋሪዎች ገልጸዋል። የራያ ነዋሪዎች የማንነት ጥያቄዎቻቸው ምላሽ እንዲያገኝ የተቃውሞ ሰልፍ አድርገዋል። የራያ አላማጣና የአካባቢው ህዝብ ከዚህ በፊት ታይቶም ሆነ ተሰምቶ በማይታወቅ የህዝብ ማዕበል ተጥለቅልቆ ውሏል። በተቃውሞ ሰልፉም አማራንን እንጂ አማራ እንሆን አላልንም፣ በጦርነት ወቅት በማንነታቸው ምክንያት ታፍነው የተወሰዱ ወንድሞቻችን በአስቸኳይ ይፈቱ፣ ማንነት እውነት እንጂ ፍላጎት አይደለም የሚሉና ሌሎች መልእክቶችን በማሰማት ነው የአላማጣ ከተማና የራያ አላማጣና የራያ አባላ ነዋሪዎች የቆየ አማራ ማንነት ጥያቄያቸው እንዲመለስ የጠየቁት። በማንነታቸው የደረሰብን ከነበረው ግፍ ተላቀን የነጻነት አየር እንድንተነፍስ ላደረገን የታጠቀ ህዝባዊ ኃይል ምስጋና እናቀርባለን ያሉት ሰልፈኞቹ ለቆየ የማንነት ጥያቄያችን ህጋዊ ምላሽ እንዲሰጠን አሁንም በአጽንኦት እንጠይቃለን ብለዋል። በዚህ ሰልፍ ላይም ከተነሱት መሰረታዊ ጥያቄዎች መካከል እኛ ራዮች ቀደም ሲልም የወሎ አማሮች ነበርን፣ አሁን እንደ አዲስ አማራ እንሆን ሳይሆን ከጥንትም አማራ ስለሆን ማንነታችን ይከበርልን፣ እኛ ራዮች ባርነት አንሻም፣ የወሎ አማሮች በመሆናችን ወደሚመስለን ተመልሰናል፣ የራያ ህዝብ ለዘመናት በወያኔ አማካኝነት ገንዘቡን ታሪኩንና ባህሉን ተሰርቆ ማንነቱን ተደፍጥጦ ሳይወድ በግዱ ኑሯል፣ ዛሬ ግን ባርነት ይበቃል፣ አማራነት ወይ ሞት የሚሉ በግልጽ እየተንጸባረቁ የዋሉ መልእክቶች ሲሆኑ በዚህ ረገድ የተነከረ አቋማቸውን ወዳጅም ጥላትም እንዲያውቅላቸው ማድረግ ይችላል። ከሰልፉ በኋላ ቃለ መጠየቅ ያደረግናቸው ሰልፈኞች እንደተናገሩት ወልቃይት ጠገዴ ራያ እንዲሁም ደራ ሸዋ መተከል ጉዳይ ዛሬውኑ የምንወዳትን ህይወታችንን ለመስጠት ዝግጁ ነን። ወልቃይት ራያ ደራ ሸዋና መተከል አባቶቻችን ያስረከቡን አማራዊ ርስታችን ነው። የተነጠቁትም በአማራዊ ጥላቻ ትርክት ስለሆነ ሁሉም ወደ ባለቤቶቻቸው ወደ አማራ ማህበረሰብ የማስመለስ የአባቶቻችን አደራ አለብን። ይህን አደራችንን ለመወጣት ደግሞ ህይወታችንን አሳልፈን የመስጠት ግዴታም አለብን። ርስታችንን ከእንግዲህ ከማስነካት ማንነታችን የሚነጠቀንን ጥላት ቀጥተን ህይወታችንን እንሰጣለን። ከዚህ በኋላ አንዳች አስቀልዱብን ፋኖቻችን ቀስቅሳችሁ አስነስታችኋል ወደ ኋላ አንመለስም ብለዋል። ወልቃይት ጠገዴ ራያ ሸዋ ደራ እንዲሁም መተከል አባቶቻችን አጽመ ርስት ነው የሚል ማጠቃለያ መልእክትም ለመላው ህዝብ አስተላልፈዋል። በወልዲያ ከተማ ሲካሄድ የነበረው የፋኖና የአካባቢው ካድሬዎች እንዲሁም የመከላከያ ጀነራሎች የሴራ ውይይት ባለመግባባት ተጠናቀቀ። በተደጋጋሚ ፋኖን በስጋትነት ፈረጆ ትጥቅ የማስፈታት እንቅስቃሴ እየገፋ መጥቶ መጋቢት 10 ቀን 2015 ዓ.ም በወልዲያ ካገዛዙ ለተልኮ የተሰየሙ ካድሮች ጋር በመስራቅ አማራ ፋኖ ወሎ ፋኖ እንዲሁም በመከላከያ ጀነራሎች መካከል ሙሉ ቀን የፈጀ ውይይት መግባባት ላይ ሳይደረስ እንደተበተነ ተነግሯል። በውይይቱ በካድሮቹ በኩል የቀረቡት አጀንዳዎች ፋኖ ተበትኖ በጸጥታ ኃይላት ስር እንዲገባ አለም ወደ መደበኛ የግል ህይወታቸው እንዲመለስና ተጥቂዘው እንዳይንቀሳቀሱ የሚል ሲሆን በጀነራሎቹ በኩል ደግሞ ሁለት አባላቶቻችንን በፋኖ ተገለውብናልና ይህን የፈጸሙ አባላትን አሳልፋችሁ ስጡን የሚል ነበር። የፋኖ አመራሮቹ በሰጡት ምላሽም ሶስት መሰረታዊ ጥያቄዎችን ማለትም ራያና ወልቃይት ጠገዴን በተመለከተ የኛ ሰለሞናቸው ካገዛዙ ጋር የተስማማችሁበትን ተጨባጭ ማስረጃ ካሳያችሁን ወያኔ ለአራተኛ ዙር ወረራ ስላለ መፈቷና ኦነግ ባጣየና አካባቢው ለ11ኛ ጊዜ ጥቃት እንደማይከፍት ማረጋጋጫ አቅርቦ የሚል መልስ የሌለው ጥያቄ አቅርበዋል። በጀነራሎቹ በኩል የቀረበውን ጥያቄ በተመለከተም ጥያቄው ተራ ወንጀላ ነው፣ ይህን ጥያቄ ብንጠይቅ የሚያምርብን እኛ ነበርን፣ ዝም ያለው ከፊት ያለው ተልኳችን ስላልተጠናቀቀ እንጂ የሚል ምላሽ መስጠታቸው እጅግ አሳፋሪና ለፋኖችም አስደማሚ ሆኖ አልፏል። አሁን ላይ የመከላከያ ሰራዊቱ ከግንባር እየወጣ ባለበትና በአንጻር ወያኔ ትጥቅ ሳይፈታና ይባስ ብሎ ለዳግም ወረራ እየተዘጋጀ ባለበት ሁኔታ ፋኖን ትጥቅ ፈታ ማለት ከጠላትነት ለይተን አናየውም ሲሉም አክለዋል። ሙሉ ቀን በፈጀው በዚህ ውይይት በጀነራሎቹ በኩል ምላሽ መስጠት ያልቻሉ ሲሆን ከአካባቢው የተላኩ ካድሮች ደግሞ ያላችሁትን ማድረግ ከባድ ነው፣ በእኛ ቀብ የሚመለስ ባለመሆኑ ተጨማሪ መድረክ መያዝ ይኖርብናል ብለው ተበትነዋል። በፋኖቹ በኩልም እኛን ያስታጠቀን የአማራ ህዝብና ግንባር ላይ ከጥላት ማርከን ሲሆን ያቀረብናቸውና ሌሎች የህዝባችን ጥያቄዎች ሳይመለሱ ትጥቅ አንፈታም ብለዋል። ከአማራ ህዝብ ጥቅም በተጻራሪ ቆመን አናውቅም፣ ወደፊትም አንቆምም ያሉት ፋኖቹ ሁሉም የአማራ ወጣት ለማይቀረው ትግል ራሱን ያዘጋጅ ሲሉ ጥሪያችንንም ይጠብቅ ሲሉ ፋኖቹ መልእክት አስተላልፈዋል። ከ2000 በላይ አባወራዎች በማንነታቸው ምክንያት ከአዲስ አበባ ሊፈናቀሉ ነው። አዲስ አበባ የአርሶ አደር ልጅ የተባለ ከኦሮሞ በርካታ ህዝብ ቤትና መሬት ተሰጥቷል። አገር አፍራሽ ለነበረው ሁሉ መታሰቢያ የተባለ መስሪያ ቤት ተሰጥቷል። ዋቆ ጉቱ የሚባለው ከዚያ አድባሬ ጋር ሆኖ አገር ሲወጋ ጄኔራል ጃግማ ኬሎ አንቆ ያመጣው ሰው ስቴዲየም አካባቢ ዋቆ ጉቱ ፋውንዴሽን ተብሎ አንድ ግቢ ተሰጥቷል። በርካታ ሽማምራን ከኦሮሞ ወደ አዲስ አበባ እንዲገቡ ተደርጎ መሬት ተሰጥቷቸዋል። የሐሰት መታወቂያ እየተሰራላቸው መንግስት ሰራተኞቹ ሙሉ በሙሉ የአዲስ አበባን መሬት እንዲቀራመቱ ሆኗል። የፈለጉትን ሁሉ አድርገው የቀረውን ህጻናት ኳስ መጫወቻ ሜዳ ሳይቀር ለኦሮሞ አርሶ አደሮች ገብተው እንዲያርሱ ፍቃድ ተሰጥቷቸዋል። ከተማ ውስጥ የፈለጉትን ሲሰገስጉ ህገወጥነት ሳይባሉ ታልፈዋል። አርሶ አደሩን እግር ኳስ ሜዳ እረስ ብለው ሲሰጡት ህገወጥ ሳይባሉ ቀርተዋል። ኮንዶሚኒየም ባጣና ሲቀሙ ህገወጥ ሳይባሉ ህዝብ በቁጠባ የሰራውን ቤት ለራሳቸው ሰው ሲያድሉ ግን ህገወጥ አልተባሉም። አማራዎች በገንዘባቸው የሰሩት ህጋዊ ቤት ግን ህገወጥ ተብሎ እየፈረሰ ነው። ህገወጥ ያስባላቸው ማንነታቸው ብቻ ነው። በአፍሪካ መዲና የዘር ማጽዳት በዚህ መጠን እየተፈጸመ መሆኑ እጅግ አሳዛኝ ነው። መላው ኢትዮጵያውያን በአንድነት በንቅናቄ በመነሳት ይህን አገር አፍራሽና ዘረኛ ቡድን ለአንዴና ለመጨረሻ ጊዜ ሊያስወግድ ይገባል። የዕለቱ ዜና በዚህ አበቃ።
ከመቶ ውሸት አንድ ዑነት ከመቶ ውሸት አንድ ዑነት ለመስማት ጆሮአችን እየናፈቀ ነው። ኮሎዴሉን መሰሎቹ ስንቃቸው ምርታቸው ውሸት ብቻ ሆኗልና አልለወጥ ብሎ ያለው የከረረ ጸረ ኢትዮጵያነታቸው ነው። ጥላቻና ጠባብ ብሔረተኝነትም ስላሳበዳቸው እንደ ሽመልስ አይነቶች ጭፍን መሐይሞች ኢትዮጵያን አፍረሰው እነሱ በፈለጉት ሲሰሯት ይታያቸዋል። ያድዋ በዓልንም ድልድይ ስር ማክበርና እንዳይከበር ማገድ፣ ክብሩን የሀገር ሰንደቅ ዓላማ አግዶ የወያኔ ቡትቶ ማውለብለብ ስልጣኔና ድል ቢመስላቸው መሐይሞች ናቸውና አይፈረድባቸውም። የአይጥ ጉድጓድ እይታቸው ጠባብና ከዚያውም በጎጠኝነት የተንሸዋረረ ነው። የኑሮ ውድነት ባስከፊ ደረጃ ጨምሮና ሚሊዮኖች ለረሃብ ተጋልጠው ባለበት የሩሲያና ዩክሬን ጦርነትም ይህንኑ ሊያባብሰው መሆኑ እየታየ ለዘረኞቹ አንገብጋቢ ጉዳይ የሆነባቸው ከሞቱ 100 ዓመት በላይ ያሳለፉትን አጼ ማራከስና ያድዋም 126ኛ የድል ዓመት እንዳይከበር መጣር ነው። አርካባ የተባለው የለየለት ወያኔ ለሹመት ሲበቃ እነ ታምራት ነገራ ደግሞ በእስር ሲንገላቱ ማየት አስገድዶናል። ስንቱን አገር ወዳድ አርበኛ አስጨርሶና የወያኔን የፍጅት ጡንቻ አፈርጥሞ እያለም ኢትዮጵያን ከጉዳት አዳንኩል ይለን ይዳደዋል። ኮሎኔሉ በድብቅ ከወያኔ ጋር ድርድር መጀመሩን ካስታወቅን ቆይተናል። ከህዝብ ተደብቆ ሁኔታው አስገድዶ መደራደር ፈልጋለሁ ሲልም ሽብርተኛ ያለውን የስውር ቀኝ እጁን ማለት ሸኔ ብሎ የሚጠራውን ወንበዴ ቡድን ህዝብ ይደግፈዋል እስከ ማለትም ደርሷል። ኮሎኔሉም የወያኔ የፈረንጅ ደጋፊዎችን አረመኔ ነፍሰ ገዳይ ቡድን በውሸት ሊያገዝቡትና ነጻ አውጪ ሊያስብሉት ደፋ ቀናሉለት እንጂ ይህን ጦር ሊሉት የቃጡትን ንጹሐንን ጨራሽ ቡድን አንድ የኢህአሳ ኃይል ጥቢያ ሲዘውና ያሸንፈው ነበር። የወያኔ ደጋፊ አሜሪካ በኑሮ ውድነት ከመታመሷ በተጨማሪ ሩሲያ ዩክሬንን አጥቅታ ከባድ ጭንቀት ውስጥ የከተተቻት በመሆኑ የዚያን ደምታ በወያኔ ላይ ቀላል አይሆንም። የስንዴ የቤንዚን ዋጋ በተጨማሪ ማሻቀቡ ይጠበቃል። ቡና ሽያጭም ይቀንሳል። ለግንባታ ሥራ አስፈላጊ የሆኑ ቁሳቁሶችን መጥረት ኢትዮጵያን ይወጥራታል። በየፈርጁ የኢትዮጵያ ችግሮች ሊባባሱ አቆብቁቦ ባለበት የዚህ ዘረኛ አገዛዝ ትኩረት ግን አማራውን አፋሩን ማስጨረስ፣ ወልቃይት ጠገዴን ለወያኔ ለማስከበር መሻጠር ሆኖ ይገኛል። ኢትዮጵያን ለማፍረስ መጣር፣ ታሪክን መካድ፣ መበረዝ፣ በኦሮሞዎች ሙስናና ዝርፊያን ልክ እንደ ወያኔ ማጧጧፍ፣ ቀናው የሁሉን አቀፋቀኛ ውይይትና ዲሞክራሲያዊ ሽግግር መንገድ በሚገባ ተጠቁሞ ያለ ብሔራዊ ውይይት ብሎ ኮሎኒሉ የሚንደፋደፍበት ሙከራ የዘረኛው አገዛዝ አጋር ተቀጥል ላይ ሆኑትም አልጣመንም ሲሉ ተቃውሞ አሰምተውበታል። ተቋሙ ለኮሎኒሉ ታዛዥና አንጻራዊ ነጻነት የሌለው ሲሆን በሱ ፈቃድ የተሾሙት ደግሞ የህዝብን አመኔታና ይሁንታ ያላገኙና ችሎታ አልባም የሆኑ ናቸው ተብለዋል። ሂደቱ ዴሞክራሲን ካለማንጸባረቁ ሌላ የዘረኞች የግል ክበብና ውይይት መድረክ እንጂ ሁሉን አቀፍ አይደለም፣ ሊሆን አልታሰበም አልተፈለገም። እያደረግን ጥርት ብሎ መታየት የተቻለው የኮሎኔሉ ጭፍን አምባገነን ዝንባሌና ጠባይ ነው። የተሳለ ውሸታምነት፣ እብሪት፣ ጥራዝነት ተቀነተን ዕውቀት ቢል የቃጣ ፍጹም ማይምነት። አማካሪ ተብለው የተሰጡት ሳይቀሩ ኮሎኔሉ ሰው አይሰማም፣ ወሳኝ ራሱ ብቻ ነው፣ ከንጀራም የለሰለሰ ሂስ ያስቆጣዋል ሲሉ ተደምጠዋል። ዙሪያውን የከበቡትም ሆዳም ማይሞች ናቸውና ኮሎኔሉ ሊሻሻል ሊለወጥ የሚጠበቅ አይደለም። በዘር አንድነን ባዮች ሌሎች መኮንኖችም ተረኛነን ብለው ስልጣን ነጠቃን እስካሁን ያልሞከሩት ወድኛቸው ሲቀጭጭ ሆዳቸው ግን አልጠረቀረና መገዛትንም የሚያስችል በመሆኑ ነው። ይህ ሁኔታ ግን ነገ ተነገወዲያ ተቀይሮ እኛስ ምን ጎሎን የሚሉ እንደ ለማ መገርሳ የማይገዙ ብቅ ካሉ ኮሎኔል ግራኝን እንደ አፍሪካን ባገነኖች አፈናቅለው ሊጠሉት ይችላሉ። ያገራችን ችግር በመሰረቱ የሚፈታ ባይሆንም ግብዙ ኮሎኔል መዋረዱና መወገዱ ዘረኛ ጭፍሮቹ መወገዳቸው ክፋት አይኖረውም። በተባበረ የህዝብ ትግል ዘረኛው አገዛዝ ቢደመሰስ ደግሞ የሚመረጥ መሆኑ አያጠራጥርም። ኮሎኔሉና መሰል ዘረኞች ለኢትዮጵያም ሊበጅ መፍትሄን መጠበቅ ከባድ ሞኝነት ነው። በሰላምም ስልጣን ይለቃሉ ብሎ መጠበቅ ከጅልነት በላይም ነው። ከታሪክና ከሰማዕት ደምም ቅንጣትም አለመማር ነው። ኮሎኔሉን እንደ ሀገር ወዳድ ሊያሻሽቱ የሚሞክሩ የኢትዮጵያ ሀቀኛ ልጆች አይደሉም። አድዋን የምንዘክረው በጸረ ዘረኞች ትግል አንድ ሆነን ስንነሳባቸው ብቻ ነው። ኢትዮጵያ ብለውና ታሪካዊ ሰንደቅ ዓላማውን አውለብልበው የተሰውና የሚሰው ሁሉ የአድዋ አርበኞች ሀቀኛ ልጆችና ወራሾች ናቸው። ድል ለኢትዮጵያ ህዝብ አገር አድን ትግል፣ ሞት ለዘረኞች መንጋ። አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን።
ሁኔታ ሲገለባበጥ ወርቅ ይረክሳል፣ መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ይገፋል፣ ዘረኛ ይገናል። ለኢትዮጵያ አገራቸውና ወገናቸው በጎራይ የሰነቁና ባለውለታ የሚባሉ ትውልዶች በኢትዮጵያ ምድር የመፈጠራቸውን ያህል ኢትዮጵያን ካላፈረስ፣ ህዝብን ካላጫረስ፣ አገርን እና ህዝብን ካላዋርደን ባይ አረማሙ ትውልዶችን መፈጠራቸውን ዛሬ እንደብቀው ወይም እናድበስብሰው ብንልም የማይሆን ነገር ነው። የአደባባይ ሚስጥር ሆኗልና ነው። ትውልድ በተቃርኖሽ የተሞላ መሆን አሌ የማይባል ሊባልም የማይችል መሆኑን የህብረተሰብ እድገት ህግጋት የሚመሰክሩት እውነት ነው። የኢትዮጵያው ግን ጠርዝ የረገጠና መረን የለቀቀ መሆኑ ብቻ ሳይሆን በየትኛውም የዓለማችን ክፍል ያልተስተዋልና ረጋ ሰራሽ መሆኑ ነውረኛም ጸያፍም ያስብለዋል። ህገወጥ ነውም ያስብለዋል። ትውልድ በእድሜ አቻነት አንድ ነው ወይም ተመሳሳይ ነው ከሚባልበት ጭብጥ ይልቅ ባላቸው ፖለቲካዊ ኢኮኖሚያዊና ለአገሩ በሚሰጣቸው አመለካከቶቹ ዓላማዎቹና ግቦቹ የሚለያይበት ጭብጥ የበለጠ ጎልቶ ይወጣል። ትውልድ በእድሜ አቻነት ብቻ የማይከፈል መሆኑን የማህበራዊ ሳይንስ ዕውቀት ዘርፍም ዝርዝሮ ያስቀምጠዋል። መከፋፈያ ዘዴዎችንና ቀመሮችንም በግልጽ ያስቀምጣል። በኢትዮጵያ ባለፉት 5-10 ዓመታት ውስጥ ስለ ኢትዮጵያ ትውልዶች የተጻፉ የውሸት ድርሰቶች፣ የተደመጡ ልሳኖች፣ ተደረጉ የተባሉ የውሸት ጥናት ተብዬ ድምዳሜዎች ከዚህ እውነት ጋር በእጅጉ የተጣረሱ ናቸው። በውስጣቸው እኩይ ዓላማዎችና ተግባራቶችን ከግል ፍላጎቶች ጋር ያጣመሩ በመሆናቸው አሳፋሪዎችም ነውር ተግባራቶችም ነበሩ። ዛሬም ያው ናቸው። ውጤታቸው ደግሞ ከምንም በላይ አንገብጋቢና እጅግ የሚያስቆጭ መሆኑንም እያየነው ነውና እየተመለከትነው ነው። የትውልድን ባንዳውን ከጀግና ገንቢውን ካፍራሹ የዲሞክራሲ አርበኛውን ከጸረ ዲሞክራሲያዊው እያደባለቁ ባንድ ቅርጫት የማስቀመጥና የመፈረጅ እኩይ ተግባር ዛሬ ተጀመረ አይደለም። በፋሽስታዊው ደርግ ተጀምሮ እየተንከባለለ መጥቶ ከዛሬ የደረሰ መሆኑን መካድ በፍጹም አይቻልም። ከ1960ዎቹ ትውልዶች ውስጥ አስተላለፋቸው፣ ዓላማና ተግባራቸው በርካታ የሚባሉ የትውልድ አጥሮች ተፈጥረው ነበር። በርካታ የሚባሉት ቡድኖች በጠባብ የጎጠኝነት አጥሩ የታጠሩ መሆናቸው ብቻ ሳይሆን ዓላማና ተግባራቸው ጸረ ኢትዮጵያና ጸረ ኢትዮጵያዊነት ነበር። ሁሉም የውሸት ትርክት የተጠናወታቸው የአስተሳሰብ ድሆች ነበሩ። የሻቢያን የኤርትራ ጥያቄ የቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነውን ያስታውሷል። የወያኔዎችን ትግራይን በመገንጠል ነፃ የትግራይ ሪፐብሊክን እንገነባለን ብቻ ሳይሆን ከገዢ ስርዓት የበለጠ የአማራውን ህዝብ በጠላትነት ማስቀመጣቸው የአስተሳሰብ ድህነታቸውን ማሳያ መነጽር መሆኑን መረዳት ይቻላል። የነሆነ ግን በኢትዮጵያዊነታቸው እንደራደራለንና እኛም እንገነጠላለን አቋማቸውን ልብ ይሏል። እንደ ኦብነግንና የመሳሰሉትን ለአብነት ማንሳት ይቻላል። ፋሽስታዊው ደርግና በዙሪያው ያሰባሰባቸው እነ መይሶን፣ ወዝሊግ፣ ኢጫት፣ አንጃዎችና መሰሎቹ ደግሞ ባንዳዎችና ምንደኞች መሆናቸው ብቻ ሳይሆን የአረመኔያዊ ተግባራቶቻቸው ውጤት ይኸው እስከዛሬ ተመዞ አላልቅ ብሎናል። በዚሁ ዘመን ከነዚህ ፋሽስታዊ ባንዳዎች፣ አንጃዎች፣ ጠባብና ዘረኛ ቡድኖች በተቃራኒው ምናልባትም ኢትዮጵያ እንደገና ደግማ ለመፍጠር ብዙ ጊዜም ትውልድ የሚፈጅባትን የኢሃፓውን ትውልድ ፈጥራ ነበር። ይህ ትውልድ በምጡቅ የፖለቲካ ብስለቱ፣ በዓላማና ትግል ጽናቱ፣ በዲሞክራሲያዊ ባህል ጥንካሬው፣ በአፍቅሮተ ሀገሩና ወገኑ እንዲሁም በአማራጭ የፖለቲካ ፕሮግራሞቹ ትክክለኛነት አንጻር ሲገመገም ትውልዱ ከነበረበት ወደፊት ቀድሞ የተፈጠረ ነበር ቢባል እውነትን መመስከር እንጂ ግነት የሚባል ሊሆን አይችልም። የዚህ ትውልድ ጩኸትና መታገያ መፈክሮቹ ዴሞክራሲ ያለ ገደብ፣ የሕግ የበላይነት ይረጋገጥ፣ የብሔረሰብ፣ የሃይማኖት፣ የጾታ እኩልነት ይከበር፣ መሬት ላራሹ ይሁን፣ ጊዜያዊ የሽግግር መንግስት ይቋቋም፣ ወዘተ አንኳር ጥያቄዎቹ ነበሩ። ይኸው እስከ ዛሬም መመለስ ባለመቻላቸው ትውልድ ተሻግረው የዛሬውም ትውልድ መሰረታዊ ጥያቄዎች ሆነዋል። ታዲያ ኢህአፓ በኢትዮጵያዊነቱና ኢትዮጵያን አፍቃሪነቱ እንዲሁም ዴሞክራሲያዊ ባህሉ በፋሽስታዊ ደርጎች ተጨፍጭፏል፣ ተሰቃይቷል፣ ተሰዷል። በእነዚሁ ዘረኛና ጠባብ ድርጅቶች በቡድንም ሆነ በተናጠል በተለያዩ ቦታዎችና ጊዜያቶች ጥቃት ተፈጽሞበታል። በኢህአፓ ኢህአሰ ላይ ጥይት ያልተኮሰ፣ ጦርነት ያላወጀ፣ በትግሉ ላይ መሰናክል ያልፈጠረ አልነበረም። ምክንያቱ ደግሞ ሌላ ምንም ሳይሆን ኢትዮጵያዊነቱ ብቻ ነው። ኢትዮጵያዊነቱ መከበሪያው መሆን ሲገባው መሰደቢያውም ሆኖ ነበር። አባይ ኢትዮጵያ መባል ስድብ ከተባለ በያፓይ ሐሰላይ የዘረኞችና ጠባቦች የተባበረ ጥቃት ከተነሳ በ1970 ዓመተ ምህረት ወያኔና ሻቢያ ተባብረው ሲወጉት የደርግ ጦር ከአዲግራት ተነስቶ በደጋሙስ አድርጎ በሳልሲ ተራራዎች ላይ በመመሸግ ካሲምባ በስተደቡብ አቅጣጫ ከበባ አድርጎ ድጋፍ ሲሰጥ እንደነበር ሲታወሰኝ ይነዝረኛል ይደነዝዘኛልም። በጎንደርስ የደባርቅ አውራጃ አስተዳዳሪና የደርግ አባል የነበረው መቶ አለቃ ገብረ ሕይወት የወያኔ አባል በመሆን ከወያኔ ጋር በመተባበር ጥቃት አልፈጸመምን? ፈጽሟል። ፋሽስታዊ ደርግ አገርና ወገን ከሃዲ እንደነበሩት ወያኔና ሻቢያ ወይም ኦነግ አገር ገንጣይ አስገንጣይ የፔትሮ ዶላር ምንደኛ የነ አሜሪካ ቅጥረኛ የሶማሌው ዚያድ ባሪ ተባባሪ ወዘተ እያልና በጭራቅ እያስመሰለ ይቀሰቅስበትና ያስተምርበት አልነበረምን? የ1960ዎቹን ትውልዶች በአንድ ቅርጫት መጠቅለልና መፈረጅ በፋሽስታዊው ደርግ የተጀመረ እንጂ የዛሬ አዲስ ነገር አይደለም የሚባለው ለዚህ ነው። ፋሽስታዊው ደርግ ለኢትዮጵያ ልዕልና መጠበቅ፣ በህዝብ አፍቃሪነቱ፣ ለዲሞክራሲ መርህ ተገዥነቱ፣ በትግል ጽናቱ ወደር የማይገኝለት የኢህአፓውን ትውልድ ጨፍጭፎ በመጨረሱ የዛሬው ቅጥ ያጣ የአገሪቱ ፖለቲካ፣ ኢኮኖሚያዊና ማህበራዊ ቀውስ ከዚህ እንዲደርስ አደረገ ተብሎ በመንስኤነት ተጠቃሽ ባልሆነ ነበር። አገሪቱን ተከላካይ ትውልድ አልባ አገር አድርጎ ለዛሬዎቹ አውሬ መሰል ጨካኞች እጅ ላይ ኢትዮጵያም ባልወደቀች ነበር። የንባብ አቅም ውሱን በሆነበት የህብረተሰብ ክፍል ጅምላ ወንጀላቸው ያደረሰው ውዥንብር በቀላል የሚታይ አይደለም። ኢትዮጵያንና ዜጎቿን ለ17 ዓመታት የቁም ስቃይ ያሳየው ፋሽስታዊ ደርግ ሲወገድ በጭራቅ የሚመሰለው ወያኔ፣ ወያኔ ሲወገድ ደግሞ ኦዴፓ የተባለው ዘረኛ የኦሮሞ ጽንፈኛ የተደረገው ከእሳት ወደ ረመጥ የሚባል የስልጣን ፍርርቅ ነው። ለዚህ ነው ዛሬ ብዙዎች ይህን ክስተት ሁለተኛው ግፍ ልብሴ ሊገፍ፣ ሶስተኛው ጀርባዬ ሊገፍ እያሉ ሲዛበቱ የሚደመጡት። ሁሉም ዘረኞች አረመኔዎች ናቸው። ሁሉም ዘረኞች ጸረ ኢትዮጵያና ጸረ ኢትዮጵያዊነት የሰረጸባቸው ናቸው። ጸረ ዲሞክራሲና ጸረ ሰላም ናቸው። ወያኔም ሆነ ኦዴፓ የውሸት ትርክት የጉዞ ምርኩዛቸው ነው። ስለ ውሸት ትርክት ካነሳን እነ ወያኔን ምን ጠቀማቸው ብለን ብንጠይቅ፣ በተለይ ለወያኔ በእውነትና ውሸት ተቀባይ ትውልድ መካከል የትውልድ ክፍተት እንዲፈጠርለት ረድቶታል። የራስ መንገሻ ስዩም ትውልድ የትግራይ አስተዳደር ወይም ህዝብ ከተከዜ ማዶ በእነሱ ዘመንም ሆነ በአባቶቻቸው ወይም በአያቶቻቸው ግዛት እንዳልነበራቸው በትክክል የሚያውቅ ትውልድ ነው። ይህን እውነት ከዕለታት በአንድ ቀን በአሜሪካ ድምፅ የሬዲዮ ፕሮግራም ተጠይቀው በተናገሩ ከጥቂት ቀናት በኋላ ማስተባበያ እንዲሰጡ መገደዳቸውን አድምጠናል። ዛሬ ይህን እውነት የሚያውቀው የትግራይ ተወላጅ ቁጥር እየተመናመነ ሄዷል። የዛሬዎቹ በወያኔ ዘመን ተወልደው ያደጉ በመሆናቸውና ይህን የውሸት ትርክት እየተጋፉ ያደጉ በመሆናቸው ይህን ውሸት እውነት የሚል እንጂ ሐሰት የሚል ትውልድ ማግኘት የሚከብድ ይመስለኛል። ውሸት ሲደጋገም እውነት ይመስላል በሚለው እውነተኛ አባባል በዛሬው የትግራይ ትውልድ ላይ አልሰረጸም ማለት አይቻልም። የኦዴፓ ብልጽግናዎችና ኦነጎችም የአዲስ አበባና ወሎ ኬንያ የውሸት ትርክት ስር ሰደድ ባይሆንም ዓላማና ግቡ ይህን የትውልድ ክፍተት በኦሮሞ ተወላጅ ወጣቶች ውስጥ ለማስረጽ ነው። እነዚህ የውሸት ትርክቶች ምንጮቻቸው ህሊና ቢስ ከሆኑ ስሜታዊ ዘረኞች የፈለቁ በመሆናቸው ከእውነተኛው ታሪክ ጋር የተጣረሱ፣ ከኢትዮጵያ ግንባታና ከኢትዮጵያዊነት ማቆጥቆጥ ጋር የሚጋጩ በመሆናቸው ከልብ ከህሊና የሚወገዙ እንጂ በስሜታዊነት የሚደገፉ አይደሉም። ለትግራይም ሆነ ለኦሮሞ ህዝብ የሚጎዱ እንጂ የሚጠቅሙ አይደሉም። ውሸት ለማንም በምንም አለመጥቀሙ ብቻ ሳይሆን ዛሬ በስሜት የፈከረው ሁሉ ወደ ህሊናው ሲመለስ በተናጠልም ሆነ በቡድን አሳፋሪና አዋራጅ ተግባር ሊባል እንደሚችል ከወዲሁ መናገር ይቻላል። ዛሬ ጊዜ ሰጥቶናል ብለው በየቦታው ቢያንቧርቁም መጥፋት መዋረዳቸው ማይቀር ነው። እውነት ትኮሰምናለች እንጂ አትጠፋም። እነዚህ ራሳቸውን አዋርደው ኢትዮጵያ ሀገራችንና ልጆቿን ያዋረዱ ፋሽስቶች፣ ዘረኞችና ጠባቦች በጫንቃችን ላይ የተቆፈሱት ባለመተባበራችን ብቻ ነው። የዛሬዎቹ ወያኔ ያዲግም ሆነ ኦዴፓ ብልጽግና ለዛሬዋ ኢትዮጵያ የሚመጥኑ አይደሉም። ካኩሪ ኢትዮጵያዊ ፍቅሩ ዝንፍ ያላለው ኢሃፓ ከጽኑ የትግል ዓላማው ሸብረክ ያላለው ኢሃፓ አኩሪ ታሪኩ ካልጎደፈው ኢሃፓ በዲሞክራሲ ባህሉና በትግል ጽናቱ ጎልቶም ቢታየው ኢሃፓ ለዛሬዋ ኢትዮጵያ በርግጥ ይመጥናታል ይገባታልም። ኢሃፓ አይደለም ለኢትዮጵያና ኢትዮጵያውያን ለዘረኞቹ የተበላሸ አስተሳሰብና አመለካከት ነጻ መሆን የሚረዳቸው የኢሃፓ የዲሞክራሲ መርህ ተከል አስተሳሰብና አመለካከት ብቻ ነው። ቀውስ ሲበዛ ሁኔታ ሲገለባበት ወርቅ ይረክሳል መዳብ ይነክሳል። ትውልድ አረማሙ ሲሆን ጀግና ወደ ዳር ይገፋል ዘረኛ ይገናል የሚለው የዛሬው ዘላቂ መሳይ ግን የሚጠፋ አስተሳሰብ መጥፋትና መወገድ የሚችለው የኢሃፓን ዓላማና ትግል ስንደግፍ በዙሪያው ስንሰባሰብና ስንደራጅ ብቻ ነው። ያን ጊዜ ዘረኞች ይከስማሉ ኢትዮጵያም አቸናፊ ትሆናለች።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን። ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው። በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓመተ ምህረት የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታወሱበት ያድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን የአጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዲሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ የአጼውን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ፣ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምፃቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት በብሔርና በመኖሪያ አካባቢ ቢለያዩም በሽክሮች ተጋምደው ለሺህ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲቱ አብዮት ዋናና መሰረታዊ የሆነው የህዝብ ጥያቄ ዲሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማህበራት፣ ህዝባዊ አካሎች ወዘተ የሚያካትት ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጠው ይኸው እዚህ ደርሰናል። ለ27 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች በመጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር ምሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናግፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቅልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢ ክፍል ውስጥ ያለው ክፍፍል የወያኔ ቡድን አፍራሽ እንቅስቃሴ የወዴት የበላይነት መጠናከር ባንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው ያዙ ሌሎች ጎላጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፋል። ባንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም ሌላ ጊዜ ተፈተዋል አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከአስር ዓመታት በታች የሆኑ ደሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ካንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የህይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሶስተኛው ደግሞ በስልጣን ላይ ያለው ክፍል ነው። የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት፣ የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት፣ ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና አፈናዎች፣ ለእምነት ተቋሞች መቃጠል፣ ለምዕመናን ግድያዎች፣ ለህገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ፣ የአንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በህዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የህዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ፣ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉምዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣ በጋምቤላ የደረሰው የዜጎች መፈናቀል፣ ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ በአጭር ጊዜ ውስጥ ተከታይ መንጋዎችን በማሰማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብዬ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው መስቀልቀል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ ብጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንዳሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ህዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የህዝብን ኑሮ በሚያውኩበት ሁኔታ፣ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ፣ የህዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብተበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብዬውም ሆነ ይህን ተቀበለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩንን ደጋፊዎቹ ከሚያቀነቅኑት የሽግግር አይነት በጣም የተለየ ነው። ላለፉት 2 አመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንደ ትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናቅፏል፣ ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓተ መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር፣ የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች፣ አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ፣ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር፣ በዜጎች ላይ የደረሱ በደሎችን፣ ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ፣ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዲሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ ያንድነት መንግስት፣ ያደራ መንግስት ወዘተ ከሚሉት የተለየ ነው። በዞን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዲሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። ባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከሶስት እስከ አራት ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲያ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች፣ ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳትፍ የውይይት፣ የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግሩ ወቅት አገሪቱ እንደ አገር መቀጠል ስላለባትና መንግስታዊ የአስተዳደር ተክባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት፣ በንግግር፣ በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ፣ መቃወቅራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተሰብ ውስጥ ሰላምና እርቅ እንዲሰፍን እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች በአንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት በአንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ፣ የመኖር፣ ሀብት የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ፣ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ፣ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ፣ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አስተያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስታርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግር ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነፃና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የጸጥታ ተቋሞች፣ የፍርድ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነፃ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ፣ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ ያገራችንም ሆነ የሌሎች በርካታ ሀገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁን ወቅት በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለሀገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከመለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭ ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የእርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውን እናድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች አለች
ግንባችን አሳየው።